የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 28 2016 ዓመተ ምህረት ዝግጅታችን ጀመረ።
የተፈጠረው ነገር የነበረው ትንሽ ሰርጎ ገብ ይባሉ ሰዎች ሰርጎ የገቡ ሰዎች አሉና ትንሽ ፍጹም ነገር ያከበደውና የነሰበን ነገር ሰው በጣም ተረብሽዋል።
ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ ያነጋገርናቸውን በእስራኤል ቴል አቪቭ ከተማ ነዋሪ ሆነውን ሀብቱን መስፍንንና በኢየሩሳሌም ከተማ የሚኖሩትን አቶ አማከለ ገበያውን ነው የሰማችሁት። በተጨማሪም በኢትዮጵያ የእስራኤል አምባሳደር እንዲሁም በእስራኤል የኢትዮጵያ አምባሳደርንም አነጋግረናል። ሌሎች ትንታኔዎችም ይኖሩናል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ እጋብዛለሁ። አሁን በቅድሚያ ለሰዓቱ ዋና ዋና የዓለም ዜና ወደ እንግዱ ላሳልፋችሁ።
በድጋሚ እንደምን አመሻችሁ። የእስራኤልን ተከታታይ የአየር ድብደባ ተከትሎ ጋዛ ዛሬ ሰኞ በጢስ ተፈና መዋሏ፣ የሐማስ በእስራኤል ላይ በሰነዘረችው ድንገተኛ ጥቃት ቢያንስ 9 አሜሪካውያን መገደላቸው መታወቁ፣ እንዲሁም ባለፈው ሰኔ በኢትዮጵያ የሚያደርገውን የምግብ ስርጭት አቋርጦ የነበረው የዓለም ምግብ ፕሮግራም 900 ሺህ ለሚሆኑ ፍልሰተኞች ምግብ በማደል ፕሮግራሙን መልሶ ጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የእስራኤልን ተከታታይ የአየር ድብደባ ተከትሎ ጋዛ ዛሬ ሰኞ በጢስ ተፈና ውላለች። የሐማስን የቅዳሜ ድንገተኛ ጥቃት ተከትሎ የእስራኤል መንግስት ትናንት እሁድ በሐማስ ላይ ጦርነት እንዳወጀ አስታውቋል። ከበድ ያለ ወታደራዊ እርምጃ ይወሰዳል ብሏል የእስራኤል መንግስት። የሐማስ ሚሊሻዎች ቅዳሜ ዕለት ወረውት የነበረን የጋዛ አቅራቢያ አካባቢን እስራኤል መልሳ እንደተቆጣጠረችው የሀገሪቱ ወታደራዊ ዋና ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ ዛሬ ለሪፖርተሮች ተናግረዋል። ሌላው የእስራኤል ወታደራዊ ቃል አቀባይ የሆኑት ሌተና ኮሎኔል ጆናታን ኮርኒከስ በበኩላቸው እንዳሉት 1000 የሚሆኑ የሐማስ ሚሊሻዎች በጥቃቱ ወቅት ወደ እስራኤል ዘርቀው ገብተው የነበረ ሲሆን ቢያንስ 700 የሚሆኑ ሲቪሎችና የእስራኤል ወታደሮችን ሲገድሉ ከ2100 በላይ የሚሆኑ ሰዎችን ደግሞ አቁስለዋል። ከሟቾቹ መካከል 250 የሚሆኑት በአንድ የሙዚቃ ድግስ ላይ የነበሩ አብዛኞቹ ወጣቶች ሲሆኑ ከታገቱት ከ100 በላይ የሚሆኑትም ከዚሁ የሙዚቃ ዝግጅት ላይ የተወሰዱ ናቸው ተብሏል። ኮርኒከስ አክለውም እስራኤል 100,000 የሚሆን ተጠባባቂ ጦሯን ለግዳጅ መጥራቷን አስታውቀዋል። በዚህ ጦርነት መጨረሻ ሐማስ እስራኤልን የሚያጠቃበት ወታደራዊ አቅም እንዳይኖረው ማድረግና ጋዛን መልሶ እንዳያስተዳድር ማድረግ ነው ብለዋል ኮርኒከስ። በጋዛ እስካሁን ከ400 በላይ ነዋሪዎች ህይወታቸውን አጥተዋል። ተመድ በበኩሉ ሁከቱ ከጀመረ ከቅዳሜ ወዲህ በጋዛ ከ123,000 በላይ የሚሆኑ ሰዎች ከቤታቸው እንደተፈናቀሉ አስታውቋል። እስራኤል ለጋዛ የምታቀርበውን ኤሌክትሪክ፣ ነዳጅና ሌሎች አቅርቦቶችን እንደምታቋርጥ ቤንያሚን ናታንያሁ ተናግረዋል። የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ትናንት እሁድ የእስራኤል አቻቸውን ዮአቭ ጋላንት በስልክ አግኝተው ድጋፋቸውን ገልጸውላቸዋል። ፔንታጎን ለእስራኤል የመሳሪያ እርዳታ እንደሚልክ አስታውቆ አንድ የባህር ኃይሉ አውሮፕላን ተሸካሚ መርከብ ወደ ምስራቅ ሜዲትራኒያን ባህር እንዲንቀሳቀስ ማዘዙን ይፋ አድርጓል። ይህ በእንዲህ እንዳለ በሳምንቱ መጨረሻ ሐማስ በእስራኤል ላይ በሰነዘረችው ድንገተኛ ጥቃት ቢያንስ 9 አሜሪካውያን መገደላቸውን የአገሪቱ የውጭ ጉዳይ ሚኒስትር መስሪያ ቤት አስታውቋል። ቁጥራቸው በውል ያልታወቁ አሜሪካውያንም ያሉበት እንደማይታወቅ የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለርን ጠቅሶ የአሶሲየትድ ፕሬስ ዘገባ አመልክቷል። ያሉበት አይታወቅም የተባሉት አሜሪካውያን ተጠልፈው ይወሰዱ፣ ይሞቱ ወይም ተደብቀው እንደው ማወቅ አልተቻለም ተብሏል። መስራ ቤቱ ከቤተሰቦቻቸው ጋር በቅርብ እየተገናኘ እንደሆነ ቃል አቀባዩ አክለው ገልጸዋል። ከዛው ከመካከለኛው ምስራቅ ግጭት ሳንወጣ ታጣቂዎች በድንበር በኩል ሰርገው ገብተዋል በሚል እስራኤል ዛሬ ሰኞ የደቡብ ሊባኖስ ድንበር አካባቢን በከባድ መሳሪያ ደብድባለች። በሊባኖስ የሚገኘውና በኢራን የሚደገፈው ሄዝቦላ በበኩሉ ድንበር ተጥሶ ተገብቷል የሚለውን ክስ አስተባብሏል። ከእስራኤል ጋር ግጭት አለ የሚለውንም እንዲሁ አስተባብሏል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የእስራኤል አምባሳደር የጸጥታው ምክር ቤት ሐማስን እንዲያወግዝ ጠይቀዋል። የሐማስ የጦር ወንጀል በማያሻማ መንገድ ሊወገዝ ይገባል ሲሉ ተደምጠዋል። አምባሳደሩ ጊላድ ሄርዳን ትናንት ምሽት የጸጥታው ምክር ቤት በዝግ ስብሰባውን ከማድረጉ በፊት ለጋዜጠኞች መግለጫ የሰጡት አምባሳደሩ እስራኤል አፋጣኝ ድጋፍ ሊሰጣት ይገባል ሲሉ አክለዋል። አምባሳደሩ የሐማስን የቅዳሜ ድንገተኛ ጥቃት በእንደ አውሮፓውያን አቆጣጠር 2001 አልቃይዳ በአሜሪካ ምድር ላይ ከፈጸመውና 3000 የሚጠጋ ሕይወትን ከቀጠፈው ጥቃት ጋር አመሳስለውታል። የእስራኤል የጸጥታ ኃይሎችና የፍልስጤም ታጣቂ ቡድኖች የሲቪሎችን ሕይወት ለመጠበቅ የሚችሉትን ሁሉ እንዲያደርጉ የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ጠይቋል። በእስራኤል በጋዛና በእስራኤል በተያዘው ዌስት ባንክ እየጨመረ ያለው የሟቾች ቁጥር አሳስቦናል ያለው የሰብአዊ መብት ድርጅቱ ሁሉም ወገኖች ለዓለም አቀፍ ሕግ ተገዢ እንዲሆኑና የሲቪል ሰዎች ደም እንዳይፈስ የሚችሉትን ሁሉ እንዲያደርጉ ጠይቋል። ሲቪሎችን ሆን ብሎ ኢላማ ማድረግ፣ ተመጣጣኝ ያልሆነ ጥቃት መፈጸም፣ ሲቪሎችን የሚጎዳ ወይም ሕይወት የሚቀጥፍ ጥቃት ማድረስ የጦር ወንጀል ነው ያሉት የአምነስቲ ኢንተርናሽናል ዋና ጸሐፊ አንገስ ካላማር እስራኤል ከዚህ በፊት በጋዛ በተደረጉ ጦርነቶች የጦር ወንጀል የመፈጸም ታሪክ አላት፣ የፍልስጤም ታጣቂ ቡድኖችም ሲቪሎችን ኢላማ ከማድረግ እንዲቆጠቡ ከዚህ በፊትም ሆነ አሁን እንደሚያደርጉት በጅምላ የሚገድሉ መሳሪያዎችን ከመጠቀም እንዲቆጠቡ ይህም እንደ ጦር ወንጀል እንደሚቆጠር አሳስበዋል። የውከቱ መነሻ ምንጭ መፍትሄ እንዲሰጠውም አምነስቲ በሳምንቱ መጨረሻ ባወጣው መግለጫ አስታውቋል። አድማጮች ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የርዳታ ምግብ ላልታሰበለት ዓላማ ይዋልና ተሰርቆ ለገበያ እየቀረበ ነው በሚል ባለፈው ሰኔ በኢትዮጵያ የሚያደርገውን የምግብ ስርጭት አቋርጦ የነበረው የዓለም ምግብ ፕሮግራም 900 ሺህ ለሚሆኑ ፍልሰተኞች ምግብ በማደል ፕሮግራሙን መልሶ ጀምሯል። እደላውን መልሶ የጀመረው የቁጥጥር ስርዓቱን በማሻሻል እንደሆነም ታውቋል። በፍልሰተኞች መጠለያ የሚገኙት 24 ማከማቻዎች አሁን ድርጅቱ እንደሚቆጣጠራቸውና የተረጂዎች ምዝገባም በዘመናዊ መንገድ እንደሚደረግ ድርጅቱ ገልጿል። በአምስት ክልሎች ባሉ የስደተኞች መጠለያ የሚገኙ ሰዎች እንዲሁም አዲስ ከሱዳን የገቡ ፍልሰተኞች የምግብ እደላ እየተደረገላቸው እንደሆነ ድርጅቱ ሮም ከሚገኙ ጽህፈት ቤቱ ዛሬ አስታውቋል። ባለፉት 6 ወራቶች ውስጥ ከሱዳን ወደ ኢትዮጵያ የገቡ 35000 የሚሆኑ ፍልሰተኞች በአስቸኳይ ምግብ እንደሚያስፈልጋቸው እንዲሁም ከሶማሊያ፣ ደቡብ ሱዳንና ኤርትራ የመጡ 850000 የሚሆኑ ፍልሰተኞች ኢትዮጵያ በማስተናገድ ላይ መሆኗን ድርጅቱ ገልጿል። በኢትዮጵያ የምግብ እርዳታ ለሚያሻቸው እደላው እንዲቀጥልም የቁጥጥር ስርዓቱን ለማሻሻል እያደረገ ያለው ሙከራ መልካም ውጤት ያሳየ እንደሆነ የምግብ ድርጅቱ ጨምሮ ገልጿል። በምዕራብ አፍጋኒስታን ቅዳሜ ዕለት በደረሰ የመሬት መንቀጥቀጥ ከ2000 በላይ ሰዎች እንደሞቱ የታሊባን ቃል አቀባይ አስታውቀዋል። መንቀጥቀጡ በሬክተር መለኪያ 6.3 መጠን እንዳለው ተገልጿል። ዋናውን መንቀጥቀጥ ተከትሎ በመጣው መራድም በርካታ ሰዎች እንደሞቱ ታውቋል። የሟቾች ቁጥር ከተጠቀሰውም ሊበልጥ እንደሚችል የታሊባን ባለስልጣናት በመናገር ላይ ናቸው። የተመድ የሰብአዊ መብቶች ማስተባበሪያ ቢሮ እንዳስታወቀው መንቀጥቀጡ 8 መንደሮችን ሲያዳርስ 1300 ቤቶችን አውድሟል። ሰዎች ከህንጻዎች ርቀው መንገድ ላይ መተኛት መጀመራቸውና በቂ እርዳታም እያገኙ እንዳልሆነም ታውቋል። በመጨረሻም በአሜሪካ የሃርቫርድ ዩኒቨርሲቲ ፕሮፌሰር የሆኑት ክላውዲያ ጎልዲን የዘንድሮ የኖቤል የኢኮኖሚ ዘርፍ ሽልማት አሸናፊ ሆነዋል። ፕሮፌሰሯ በዓለም ዙሪያ ሴቶች ከወንዶች ይልቅ ሥራ የማግኘት እድላቸው ያነሰ እንደሆነ ቢያገኙም በአንጻራዊ ዝቅተኛ ክፍያ እንደሚያገኙ በሚያሳየው ጥናታቸው አማካኝነት ሽልማቱን ሊያገኙ እንደቻሉ ታውቋል። ጥናታቸውን ለማድረግ የ200 ዓመታት የሥራ ገበያ መረጃዎችን የተጠቀሙት ክላውዲያ በዓለም ከሚገኙ ሴቶች ግማሽ ያህሉ ብቻ ሥራ እንዳላቸው፣ በአንጻሩ ወንዶች ግን 80% ያህሉ ሥራ እንዳላቸው ጠቁመዋል። ክፍት የሥራ ቦታዎች ለተገቢው ብቁ አመልካች ብዙ ጊዜ እንደማይሰጡ፣ ሴቶች አንድም እንደማይወዳደሩ ቢወዳደሩም ተቀባይነት እንደማያገኙ ጥናታቸው አመልክቷል። እስካሁን በኢኮኖሚ መስክ የኖቤል ተሸላሚዎች 93 ሲሆኑ ከዚህ ውስጥ ክላውዲያ ጎሊንን ጨምሮ ሴቶቹ 3 ብቻ መሆናቸው ታውቋል። ከሴት አሸናፊዎች ውስጥም ሽልማቱን ለብቻ የወሰዱ የመጀመሪያው ሴት ሆነዋል። ለዜና የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መልሳቸዋለሁ።
እንግዱን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 28 2016 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት VOA amharic ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ አብይ ርዕስ ዘገባው እንለፍ። የእስራኤል ወታደሮች በደቡብ እስራኤል አሁንም እየተዋጉ የሚገኙትን የሐማስ ታጣቂዎች ለማስወጣት ጥረት እያደረጉ ባሉበት ቀን እስራኤል በመቶዎች የሚቆጠሩ የአየር ድብደባዎችን በጋዛ ሰርጥ ውስጥ መፈጸሟን አስታውቃለች። ሐማስ ለድብደባው ምላሽ ሚሳኤሎችን ወደ እስራኤል መተኮሱን የቀጠለ ሲሆን ኢየሩሳሌም ከተማ ከፍተኛ ፍንዳታዎች መሰማታቸውን በስፍራው የሚኖሩ ትውልደ ኢትዮጵያውያን ገልጸዋል። በዚህ ዙሪያ በእስራኤል በኢየሩሳሌምና በቴል አቪቭ የሚኖሩ ኢትዮጵያውያንና ኤርትራውያንን አነጋግረናል። ቀጥሎ ይቀርባል። በእስራኤልና በጋዛ መካከል የሚካሄደው ጦርነት 3ኛ ቀኑን ባስቆጠረበት ዕለት ከቴል አቪቭ በአንድ ሰዓት ርቀት ላይ በመትገኘው ኢየሩሳሌምም ከፍተኛ ፍንዳታዎች መሰማታቸውንና ያየር መቃወሚያዎች ጥቅም ላይ መዋላቸውን በአካባቢው የሚኖሩ ትውልደ ኢትዮጵያውያን ለአሜሪካ ድምጽ ተናግረዋል። ከኢየሩሳሌም ከተማ ወጣ ብሎ በሚገኝ ጥራዳሳ የሚባል ሰፈር እንደሚኖሩ የገለጹልን አቶ ሄኖክ መኩሪያም መስፍን ሚሳኤሎች ወደሚኖሩበት አካባቢ እየተወረወረ መሆኑንና የከተማው ማስጠንቀቂያ ደወል ሲደወል ከመሬት በታች ወደ ተዘጋጁ መጠለያዎች ውስጥ እንደሚገቡ ነግረውናል።
አሁን ለምሳሌ ከ15-20 ደቂቃ በፊት ወደዚህ ቤታ የሚባል አካባቢ ወርዷል። ግን ያው በአየር ላይ ከሽፏል። ማክሸፊያ ስላለ በሚወረወርበት ሰዓት እኛም ለ10 ደቂቃ መጠለያ ውስጥ እንገባለን። ሚክላዝ ይሉታል። እዛ ገብተን እናሳልፋለን። አሁን ለጊዜው ግን
የሐማስ ታጣቂዎች የተለያዩ ጥቃቶችን በእስራኤል ላይ ቢሰነዝሩም ያሁኑ ግን በመጠኑና ባደረሰው ጉዳት ሰፊ በመሆኑ እንደ አውሮፓውያን አቆጣጠር ከ50 ዓመት በፊት በጥቅምት 1973 በአይሁድ ሃይማኖት እጅግ በተቀደሰው ያም ከፑር ዕለት ከደረሰው መጠነ ሰፊ ጥቃት በኋላ ለመጀመሪያ ጊዜ በእስራኤል ምድር ላይ የተፈጸመ ከባድ ጥቃት መሆኑን ተገልጿል። ላለፉት 33 ዓመታት በእስራኤል የኖሩት አቶ ሄኖክም ተደጋጋሚ የሚሳኤል ጥቃቶች ቢከሰቱም በዚህ መጠን ግን ስጋት የፈጠሩ አልነበሩም ይላሉ።
ያ በብዛት ነው ለምደነዋል። ግን በእርግጥ ከሌላ ጊዜ ለየት ያለ ነው። ትልቁ በእኔ እድሜ ያየሁት ሶኪታን ይባላል። በዚህ በሊባኖን በኩል 150 ሰው ከዛ ድረስ አይቻለሁ። እና ይሄ የመጀመሪያ ጊዜ ከተማው ጭር ብሏል። ውጭ ምንም ነገር የለም የሚንቀሳቀስ ወታደሮች በስተቀር። ያው ልጆቻችንን ልከናል። እንግዲህ
ሌላው ያነጋገርናቸው ላለፉት 49 ዓመታት በኢየሩሳሌም የኖሩት አቶ አማከለ ገበየሁም እንዲሁ በእስራኤል ላይ የደረሰው ጥቃት አይተውት የማያውቁት መሆኑን ገልጸው ማምሻውን ከጋዛ የተተኮሰ ኢየሩሳሌም ላይ መውረዱንና በሊባኖስም በኩል ሽፍቶች ወደ እስራኤል ለመግባት እየሞከሩ መሆኑን በቴሌቪዥን ዜና መመልከታቸውን ይገልጻሉ።
ያው ከቴሌቪዥን በምናየው ከጦሩም ክፍል ለህዝቡ ማስጠንቀቂያ ከሚሰጠው ሁኔታ ስናይ በጣም በጣም ያስደነግጣል። በዚህ በየከተማው ጩኸቱ ሲሰማ፣ አላርሙ ሲሰማ ያው በየህንፃው ስር መቀመጫ አለ፣ ማለትም መደበቂያ መሸሸጊያ አለ። ምንም ፍርሃትም የለንም። ትምህርት ቤት ቢዘጋም ስራ ሁኔታዎች ይሰራሉ፣ ልጆቻችንም ይሰራሉ። ይሄው አላርሙ ሲጮህ ግን በያለበት አካባቢ ወደ ውስጥ መጠለያ ገብቶ መጠበቅ እንዳለባቸውና መመሪያው መስማት እንዳለባቸው ነው የሚነገረው።
በእስራኤል በሚገኙ 7 ወይም 8 የሚሆኑ አካባቢዎች አሁንም ውጊያው እንደቀጠለ መሆኑን የእስራኤል ጦር ቃል አቀባይ ለጋዜጠኞች ተናግሯል። ቅዳሜ ለት የተጀመረውን ወረራ ለመመከትም ከተጠበቀው ጊዜ በላይ እየወሰደ መሆኑን አስረድተዋል። እነዚህ ውጊያዎች ከሚካሄድባቸው ከተሞች በቅርብ ርቀት ላይ በመትገኘው ቴል አቪቭ ከተማ እንደሚኖር የገለጸልን ኤርትራዊው ሀብቶም መስፍን ጉርሻ የተሰኘ ምግብ ቤት ባለቤት ሲሆን ጥቃቱ ቅዳሜ ለት ሲደርስ በዚህ መጠን ይሆናል ብሎ እንዳልገመተ ነግሮናል። ሀብቶም ከተለመደው ሮኬት ጥቃት ይሄኛውን ከባድና አስፈሪ ያደረገው የሐማስ ተዋጊዎች እስራኤልን ከጋዛ የሚለየውንና ከፍተኛ ጥበቃ የሚደረግለትን አጥር ጥሰው መግባት መቻላቸው መሆኑንም ያስረዳል።
የተፈጠረው ነገር ሳይሆን የሚያስፈራው ትንሽ ሰርጎ ገብ የሚባሉ ሰዎች ሰርጎ የገቡ ሰዎች አሉና ትንሽ ፍጹም ነገር ነው ያከበደውና በኋላ ግን ነገሩ በጣም ከባድና አስፈሪ ሁኔታ ላይ እንደሆነ ይገባል። ደረጉ ገብቶት እንዳልኩሽ በብዛት ገብቶ ስለነበረ ተተባለ። ከዛ በኋላ ትንሽ መጨናነቅ ነበር። ብዙም ከፍካቴ የለም። አሶሪ ሁሉም ነገር ተዘጋግቷል ያለው ምውጣት የለም። ድራም ትግነው ከበደ ያለ ነው።
ሐማስ በእስራኤል ላይ ባደረሰው ባለፉት 10 ዓመታት ያልታየ የተባለ ጥቃት ከ700 በላይ ሰዎችን የገደለ ሲሆን በደርዘን የሚቆጠሩትን ደግሞ አግቷል። ይህ ሁኔታ በቴል አቪቭና አካባቢው ላይ ፈጠረውን የፍርሃት ስሜት ሀብቶም እንዲህ ይገልጻዋል።
የነነ ተመናገር ሰው በጣም ተረብሽዋል። ብዙም እንደዛ ያለ ነገር ከመያቀጥማቸው ሰው በጣም ተረብሽዋል። ያለው ትራም እንዳልኩት ምንም ትራንስፈር ነገር የለም። የበዛው ትራ ኦልሞስት ተዘግቷል ያለው። ለደህንነትም ስለምትፈራ የግድ ብዙ ትክክለኛ ነገር አታይም። ብዙ ሰዋል ከተኝቻሉ የተለያዩ ሰዎች አሉና ትንሽ ስለነሱ ሊከብድ ይችላል። እንደዚህ ድርጅት አንዳንድ ነገሮች ላሉ ሰዎች ይከብዳል። የግድ ለዋስትና ሲባል ለትንሽ ቀን ብለን እንግዲህ የግድ ህይወት ለመክፈል መሰብሰቡ ይቻላልና የብዙ ነገሩ ያው ትን ብሏል ያለው።
የሁለት ልጆች አባት የሆነው ሀብቶም የሚሰማውን የፍርሃትና የጭንቀት ስሜት ለማስወገድ ዛሬ ምግብ ቤቱን ቢከፍትም አልፎ አልፎ ያዘዙትን ምግብ ለመውሰድ ብቅ ከሚሉ ሰዎች በስተቀር ተጠቃሚ የለም። የጋዛ ሰርጥን የሚያስተዳድሩት የሐማስ መሪዎች በእስራኤል የተለያዩ አካባቢዎች ከፍተኛ ጥቃት ከከፈቱ በኋላ የመጀመሪያ መልእክታቸውን በቴሌቪዥን ለህዝብ ያስተላለፉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠባባቂ ወታደሮች እንዲጠሩ አዘዋል። ጥሪውን ተከትሎ የአራት ልጆች አባት የሆኑት አቶ አማከለ ሁለት ልጆቻቸውን ወደ ውጊያ ልከዋል። የሶስት ልጆች አባት የሆኑት አቶ ሄኖክም የ18 ዓመት የልጅ ልጃቸው መጠራቷን ይገልጻሉ። ልጆቻቸው ውጊያ መሄዳቸው ታዲያ አያስፈራችሁም ወይ ስል አቶ ሄኖክን ጠይቄያቸዋለሁ።
ይሄ ያለ ነው 3 ዓመት 2 ዓመት ከምናምን ተለይተው ነው የኖሩ ናቸው። ስለዚህ ለሀገር ጉዳይ ተመጣ አሁንም እኛም ካትከን መሄዳችን።
ይህ በእንዲህ እንዳለ ግን ሀብቶም የሐማስ ጥቃት የጋዛን ህዝብ ብዙ ዋጋ ሊያስከፍል ይችላል የሚል ስጋት አለው።
ብዙ ነገር ፈንድ የሚያደርጉት እንደዚህ ነው እና ብዙ ኤሌክትሪክ ውሃ፣ አንዳንድ የተለያዩ ነገሮች ከዚህ ሀገር የሚታገዙ አለና መቆም አለበት ምናምን በጣም እንደዚህ ተቃውሞ እያሰማ ነው። አንዳንድ ድረገጾች ላይ እንደዛ ያሉ ያወጡ ነው እና ጉዳይ የማጥቃት ጉዳዮች በሀይል እየጨመረ እንደሚቀጥል ደግሞ የታወቀ ነው።
የእስራኤል መከላከያ ሚኒስትር ዮአቭ ጋላንት በቪዲዮ አማካኝነት ባስተላለፉት መግለጫ እስራኤል በጋዛ ላይ ሙሉ ለሙሉ ከበባ ማድረጓንና የኤሌክትሪክ ምግብ ውሃና ጋዛ አቅርቦት ማቋረጧን ገልጸዋል። የእስራኤል ጦር በጋዛ ዙሪያ በ10 ሺዎች የሚቆጠሩ ወታደሮችን ማሰማራቱን ያስታወቀ ሲሆን 2.3 ሚሊዮን ፍልስጤማውያን በሚኖርበት ጠባብ ሰርጥ እስራኤል ከፍተኛ መጠን ያለው ጥቃት ልታደርስ ትችላለች የሚለው ስጋትም እያየለ መጥቷል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁንም በእስራኤል ባለው ሁኔታ ላይ ያተኮረ የትንታኔ መጽሔት ይቀጥላል። የጋዛ ታጣቂ ቡድን ሐማስ ከትላንት በስቲያ ቅዳሜ ማለዳ በእስራኤል ላይ በምድር በአየርና በባህር በሰነዘረው ከፍተኛ ጥቃት ከተገደሉት ከ700 በላይ ሰዎች መካከል የልዩ ልዩ ሀገራት ዜጎች እንደሚገኙባቸው በአዲስ አበባ የሚገኘው የእስራኤል ኤምባሲ አስታወቀ። በኢትዮጵያ የእስራኤል አምባሳደር አቶ አለልኝ አድማሱ ለአሜሪካ ድምጽ በሰጡት ቃለ ምልልስ በጥቃቱ ከተገደሉት መካከል ኢትዮጵያውያን ሊኖሩ እንደሚችሉ ጠቁመው ለማረጋጋት የማጣራ ስራ እንደሚሰራ አመልክተዋል። በአዲስ አበባ የሚገኙ የአፍሪካ ሀገራት ኤምባሲዎች አቋማቸውን እየገለጹ እንደሆነ የተናገሩት አምባሳደር አለልኝ ከኢትዮጵያ መንግስት በኩል ግን እስካሁን በይፋ የተሰማ ነገር እንደሌለ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝራለሁ።
ኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ዛሬ ሰኞ ለአሜሪካ ድምጽ በሰጡት ቃለ ምልልስ የጋዛው ታጣቂ ቡድን ሐማስ በድንገት ፈጽሞታል ባሉት ጥቃት በሺዎች የሚቆጠሩ ሮኬቶችን በመተኮስ በርካቶችን እንደገደለ ተናግረዋል።
ከ6000 በላይ ሮኬቶችን ወደ ማል ከተማ ወደ ማል ሀገር ተኩሰዋል። ድንገተኛ የሆነ ጥቃት በማድረግ ያለውን በሁለቱ ሀገር በእነሱና በእኛ ጎረቤቶች ስለሆነ አጥር አለ። ያንን አጥር በቦምብ በማፈንዳት ብዙ መኪናዎች የተጫኑ ተፈታ ተዋጊዎች በመግባት ሁሉንም ህፃናት የለ፣ ትልቅ የለ፣ አረጋዊ የለ፣ ሴቶች የለ፣ ወጣቶች የለ፣ በዛው የነበሩትን ጠባቂዎችን ወታደሮችንም እነሱንም በመግደል እስካሁን ገና ተቆጥሮ አላለቀም። ከ700 በላይ ህፃናት፣ ሴቶች፣ እናቶች፣ አዛውንቶች፣ ወጣቶች በግፍ ተገለዋል። ከ1400 በላይ ደግሞ ከሞት አፋፍ የደረሱ የቆሰሉ በብዙ ጥይት የተመቱ ግን ህይወታቸው ያልተረፈ በሆስፒታል ያሉ ቁጥሩ የሚሞተው እንደሚዘልቅ ነው። ከዛ የሚችሉትን ያህል ደግሞ ከ140 በላይ ደግሞ ጠልፈው ወደ እነሱ ከተማ አስገብተዋል።
በሌላ በኩል የሐማስን የቅዳሜ ድንገተኛ ጥቃት ተከትሎ የእስራኤል መንግስት ትላንት እሁድ በሐማስ ላይ ጦርነት እንዳወጀ በይፋ አስታውቋል። ከበድ ያለ ወታደራዊ እርምጃ እንደሚወስድም ገልጿል። በአዲስ አበባ የሚኖሩትና ለአሜሪካ ድምጽ አስተያየት የሰጡት ቤተ እስራኤላዊው አቶ አለሙ ደጉ በበኩላቸው የመጀመሪያው ቀን ጥቃት የተፈጸመው የእስራኤል ህዝብ በዓሉን እያከበረ በነበረበት ጊዜ ነው ብለዋል።
አንደኛ ሰንበት ነው፣ የእስራኤል ሰንበት ማለት ቅዳሜ ነው። ሁለተኛ ደግሞ ባለ መጠለት ወይም ሱኮት የሚባል የዳስ በዓል ዋዜማ መጨረሻ ላይ ነበርንና የበዓሉ መጨረሻ ላይ ወጣቶቻችን ማንኛውም ሰው በጸሎትና በደስታ ነው የሚያነጋው። ሲነጋ ሲምካት ቶራ ወይም የኦሪት ደስታ የሚባል በዓል አለን። ያንን ለማድረግ በሚዘጋጅበት ጊዜ ህዝበ እስራኤል ሐማስ ይህንን በማወቅ ከፍተኛ የሆነ ያልተጠበቀ ሰብአዊ ያልሆነ ወጣቶቻችንን፣ ልጆቻችንን፣ አዛውንቶቻችንን ገለዋል።
በጦርነቱ ምክንያት ከእስራኤል በኩል ከተገደሉት ሰዎች መካከል የልዩ ልዩ ሀገራት ዜጎች እንደሚገኙባቸው አምባሳደሩ ጠቁመዋል። በእስራኤል ላይ በተሰነዘረው ጥቃት ቢያንስ 9 አሜሪካውያን እንደተገደሉ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። አምባሳደር አለልኝ ደግሞ ኢትዮጵያውያንም የጥቃቱ ሰለባ ሊሆኑ እንደሚችሉ አመልክቷል።
ይኖራሉ፣ አሁን በትክክል አልታወቀም። ቤተሰብ እንኳን በእንትን አይታወቅም። አሁን ይሄ የተደረገበት ያው አስክሬኖች በየቦታው እየተለቀሙ ነው። ከዛ በኋላ ነው ደግሞ ማን ነው የጠፋ እንደገናም ደግሞ ቤተሰብ መጥቶ አይቶ ምን ብሎ የሚለየው እና በአሁኑ ወቅት ብዙ የሚታወቅ ነገር የለም። ነገር ግን አሉ የሚባል ሁኔታም አለ።
በእስራኤልና በሐማስ መካከል እየተካሄደ ባለው ውጊያ ምክንያት እስካሁን ድረስ የተገደሉት ሰዎች ብዛት ከእስራኤል በኩል ከ700 በላይ ከፍልስጤም በኩል ደግሞ ከ400 በላይ መድረሳቸው እየተነገረ ይገኛል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በዚህ ጦርነት ሳቢያ የሟቾች ቁጥር እየጨመረ እንደሆነ አስታውቆ የሁለቱም ወገን ንጹሃን ሰዎች ዋጋ እየከፈሉ ናቸው ብሏል። የእስራኤል የጸጥታ ኃይሎችና የፍልስጤም ታጣቂዎች በሚያደርጉት ጦርነት ለንጹሃን ደህንነት ጥንቃቄ እንዲያደርጉም ጥሪ አቅርበዋል። አምባሳደር አለልኝ አድማሱ የጦርነቱን መጀመር ተከትሎ የተለያዩ ሀገራት ለእስራኤል ድጋፋቸውን እየገለጹ ናቸው ሲሉ የመንግስታቸውን አቋም ገልጸዋል። በአዲስ አበባ የሚገኙ የአፍሪካ ሀገራት ኤምባሲዎችም እንደዚሁ በተለያየ መልኩ አቋማቸውን እየገለጹላቸው እንዳለ የጠቀሱት አምባሳደሩ የኢትዮጵያ መንግስትን አስመልክተው ግን እንዲህ ብለዋል።
በተለያየ መልኩ የተለያዩ ዲፕሎማሲዎች በግል እየጻፉ ያነጋገሩ ያላቸውን የሀዘን መግለጫ እየገለጡልን ያሉን ነው። اگن به منگست در جا فرمالی بوهنه اسکاون درس یه تکبر نویلم نگر گن بتل ایو یه هایمانوت اولات تلک یه هایمانوت مروچ یاو کسرال گاری هنم به مسمات بتام حزنه چون یه گلتونم
دنگت انجانو بتبالو تگات بتفافمو تورنت مکنیت حگرات زیگو چاچون کسرائیل لماسوتات ایک اون دهونه یعنی سن لاچو انباساد در عللن بزیه زوریا اسکهونی در رسن نگریلم تیاکیم الکربلنم یمیل ملاش ستوال لامریکا دمز گبر میکایل گبر مدهن عدی سابا
ከአሜሪካ ድምጽ የሚተላለፈውን በእስራኤልና ጋዛ ጦርነት ዙሪያ የተጠናቀሩትን ትንታኔዎች ነው እየሰማችሁት ያላችሁት። ተከታዩ ዘገባም እዚሁ ያቆየናል። የሐማስ ታጣቂዎች በእስራኤል ላይ በሰነዘሩት ድንገተኛ ጥቃት በኢትዮጵያውያንና ቤተ እስራኤላውያን ላይ ስለደረሰው ጉዳት እስካሁን ምንም የታወቀ ነገር እንደሌለ በእስራኤል የኢትዮጵያ ልዩ መልእክተኛ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አቶ ተስፋዬ ይታይህ ለአሜሪካ ድምጽ ተናግረዋል። የሮኬቱ ጥቃት ዛሬም ቀጥሏል ያሉት አምባሳደሩ ትውልደ ኢትዮጵያውያን ቤተ እስራኤላውያን ጥቃቱ በደረሰበት አካባቢ በብዛት እንደሚኖሩ ገልጸዋል። ኢትዮጵያ ከእስራኤል ጋር ረጅም አመታትን ያስቆጠረ ታሪካዊ ግንኙነት እንዳላት የጠቀሱት አምባሳደሩ ለየትኛውም አካል ሳትወግን ግጭቱ በሰላማዊ መንገድ እንዲፈታ ፍላጎቷ እንደሆነ አመልክተዋል። አስማማዋዬ ነው አምባሳደሩን አነጋግሮ ተከታዩን አዘጋጅቷል።
በእስራኤል ለኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ተስፋዬ ታይህ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ከትላንት በስቲያ ቀዳሚ ማለዳ ጀምሮ በደቡብ እስራኤል በኩል በሐማስ ታጣቂዎች ድንገተኛ ጥቃት ስለመከፈቱ ተናግረዋል። ባለፈው ሳምንት ለተከበረው የአይሁዳውያን በዓል እስራኤላውያን በዝግጅት ላይ እንደነበሩ ያወሱት አምባሳደሩ የሮኬት ጥቃቱ ያልተጠበቀ እንደነበረም ገልጸዋል። ጥቃቱ ዛሬም እንደቀጠለ ስለመሆኑም ተናግረዋል።
ቀዳሜ ለታ ያው የነበረው ሁኔታ አስደንጋጭ ሾቲንግ የነበረ ነው። ሮኬት ጥቃቱ ነበር ያው እዚህ ሀገር ሮኬት ሊተኮስ ሲል የሚሰማ የሳይረን ድምጽ አለ። በየህንጻው ከቦምብ ከጥቃት የሚከላከሉ እንዱ ይሄ እንደ ባንከር አይነት ስለዚህ ያ ሲስተማ ወደዛ መግባት ነው። እንደዛ ነገር ነው የነበረው ዳሜለት ማለት ነው። ሁለት ደግሞ የሮኬት ጥቃት ያልነበረበት ነበር። ዛሬ ደግሞ እንደገና በከፍተኛ ደረጃ ያሁንም ቢሮ ነው ያለው። በርግጥ ሰራተኛ የኛ ዲፕሎማቶች ሰራተኞችም ቢሮ ነው ያለ ነው። ነገር ግን ከፍተኛ ሆነ የሮኬት ተኩስ ነው የነበረ። በቴላቪቭ አቅራቢያ የሚገኙ ከተሞች አካባቢ የሮኬት ጥቃቶች ደርሰዋል። ህንጻዎች ምናምን የተመቱበት አንዳንድ ሰዎችም እንደዚህ መቁሰል አደጋ የደረሰ መሆኑን የሚላኩልን መረጃዎች ያሳያሉ ማለት ነው። ቴላቪቭ አካባቢ አልደረሰም ግን ከቴላቪቭ ጥግ ያሉ አሽዶድ፣ ሪሾል ጽዮን ምናምን ይባሉ ከተሞች አሉ። እዛው እዛው ቅርብ ያሉ ከተሞች እነዛ አካባቢ እንደዛ ደርሷልና ዛሬ የሮኬት ጥቃቱ እንድልክ እንደቀዳሚው ሁለት ትንሽ እንትን ብሎ ነው ያለው።
በእስራኤል በርካታ ኢትዮጵያውያንና ቤተ እስራኤላውያን እንደሚኖሩ የጠቀሱት አምባሳደሩ በቁጥርም 175000 እንደሚገመቱ ገልጸዋል። ከዚህም ውስጥ 76000 የሚደርሱ ትውልደ ኢትዮጵያ እንደሆኑ ተናግረዋል። አያይዘውም ትውልደ ኢትዮጵያውያን ቤተ እስራኤላውያኑ ጥቃቱ በደረሰበት አካባቢ በብዛት ይኖራሉ ያሉት አምባሳደር ተስፋዬ እነርሱን ጨምሮ ኢትዮጵያውያን ዜጎች ያሉበት ሁኔታና በጥቃቱ የደረሰባቸውን አስመልክቶ የተሟላ መረጃ ባለመኖሩ አሁን ላይ ማወቅ እንደማይቻል ገልጸዋል።
አሁን ባለው ሁኔታ ምን ያህል ኢትዮጵያዊ ጉዳት ደርሶበታል እንደዚህ የሚለውን ነገር የተሟላ መረጃ የለንም። ማግኘትም የሚቻልበት ሁኔታ ላይ አይደለም ያለው። በአጠቃላይ እንግዲህ ጉዳቶች ሊደርሱ እንደሚችሉ በነገራችን ላይ ቀደም ያልኩት የቤተሳይላውያን ብቻ ሳይሆን በሁሉ ቁጣቸው ያው አነስተኛ ቢሆንም ቤተሳይላውያን ያልሆኑ ኢትዮጵያውያንም በተለያየ መንገድ መጥተው እዚህ የሚኖሩ እንዳሉ ይታወቃል ማለት ነው። ቁጥራቸው አነስተኛ ቢሆንም በአብዛኛው እንግዲህ በዚህ ወደ ጋዛ አካባቢ ችግር ወደ ተከተተበት አካባቢ ባሉ ከተሞች የሚኖሩት እነዚህ ቤተእስራኤላውያን ናቸው። ቤተእስራኤላዊ ያልሆኑ ወይም ዜግነታቸው እስራኤል ያልሆኑ ኢትዮጵያውያን ብዙ የተጎዱበት ሁኔታ አለ ብለን አንገምትም። ምክንያቱም አብዛኞቹ የሚኖሩት ቴላቪቭ ከተማና ኢየሩሳሌም ከተማ ነው ያሉት። እዚህ አካባቢ የደረሰ የከፋ ጉዳት የለም። በዚህ አይነት አጠቃላይ ሁኔታ በኢትዮጵያውያን ላይ ጉዳት ደርሷል ብሎ ለማለት የሚቻልበት አይነት አይደለም አጠቃላይ ሁኔታውን ስንወስደው። ቤተ እስራኤላውያኑ ግን ቀደም እንዳልኩት ከዚህ ጴጥሮስ ከሚባለው ከጋዛ ጥግ ካለሽ ከተማ ጀምሮ አሽዶድ፣ አሽቀሎን ምናምን የሚሏቸው የሮኬት ጥቃቱ የበረታባቸው አካባቢ ይኖራሉ እና ምናልባትም ጥቃትም ደርሶባቸው ሊሆን ይችላል እንገምታለን። እንደዛ ተለይቶ አሁን ባለው ሁኔታ ባይታወቅም ግምታችን እንደዛ ነው።
ባለፉት 3 ቀናት በደረሱ ጥቃቶች የተገደሉና ታግተው ተወስደዋል በተባሉ ቤተ እስራኤላውያን ወታደሮችም ሆነ ሲቪሎችን አስመልክቶ እስካሁን ከተጠርጣሪ ባለፈ የተረጋገጠ መረጃ ለመኖሩን በእስራኤል የኢትዮጵያ አምባሳደር ተስፋዬ ታይ ተናግረዋል። ኢትዮጵያ ከእስራኤል ጋር ዘመናትን ያስቆጠረ ታሪካዊ ግንኙነት እንዳላት ያወሱት አምባሳደሩ ለየትኛውም አካል ሳትወግን ግጭቱ በሰላማዊ መንገድ እንዲፈታ ፍላጎቷ እንደሆነም ገልጸዋል።
እንግዲህ ኢትዮጵያ የምትታወቀው ጸረ ሽብርን ነው። ፍላጎትን በሽብር በኃይል በማሸበር የመፈጸም ድርጊት ትቃወማለች ሀገራችን። ይሄ በፍጹም መሆን የለበትም የሚል ነው። ከዛ ባሻገር ሁልጊዜም ሰላም ነው ጥሩ። የፖለቲካ ቅሬታ ወይም የምን ቅሬታም ካለ ምንም ካለ ሊፈታ የሚችለው በሰላማዊ መንገድ ነው የሚል ኢትዮጵያ ሁልጊዜ የምትታወቅበት አቋማ ነው ማለት ነው። ከዚህ አኳያ ከእስራኤል ጋርም ያለው ግንኙነት ሆነ ከወዳጅ የአረብ ሀገሮች ጋር የሚኖረው ግንኙነት በዚሁ ተጠናክሮ የሚቀጥል ይሆናል ብለን ነው የምናስበው። ለዛ ነው የምንሰራውም ያለ ኢትዮጵያን የተለየ ተጽዕኖን እንዲያርፍባት የሚያደርግ ነገር የለም። ምክንያቱም ኢትዮጵያ አንደኛውን ወገን ደግፋ ሌላኛውን ወገን ተቃውማ አይደለም እየሰራች ያለችው፣ ለዚህ ወዳጅነትን ነው እያራመደች ያለችው እና ይሄ ለኢትዮጵያ በተለየ ሊያመጣባት የሚችል ተጽዕኖ የለም።
ከጉዳዩ ጋር በተያያዘ በአሁኑ ወቅት በእስራኤል የሚገኘው ኤምባሲ በስራ ላይ እንደሚገኝ የገለጹት አምባሳደር ተስፋዬ ታይ ኢትዮጵያውያን ዜጎችም ማንኛውም ድጋፍና እርዳታ ከፈለጉ በአካልና በማንኛውም የማህበራዊ ትስስር አማራጭ የኤምባሲውን ሰራተኞች ማግኘት እንደሚችሉም አረጋግጠዋል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።
በእስራኤልና በጋዛ ጦርነት ዙሪያ የተጠናቀሩት ዘገባዎቻችን እንደቀጠሉ ናቸው። እስራኤላውያንና ፍልስጤማውያን ዋሽንግተን ክፍለ ግዛት ውስጥ የተቃውሞ ሰልፎችን አካሂደዋል። በዩናይትድ ስቴትስ የዋሽንግተን ክፍለ ግዛት ነዋሪ የሆኑ እስራኤላውያንና ፍልስጤማውያን ጎራ ይለዩ የተቃውሞ ሰልፎችን እያካሄዱ ባሉበት በአሁኑ ወቅት በማህበረሰቦቹ መካከል እየታየ ያለው ውጥረት እያየለ መምጣቱ ተዘግቧል። ናታሻ ሞዝጎቪያ ከክሪክላንድ ከተማ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርባል።
ትላንት እሁድ ከዋሽንግተን ክፍለ ግዛቷ የኪርክላንድ ከተማ በየፊናቸው የኔ ያሉትን ይዘው የወጡት የሁለቱ ጎራ ሰልፈኞች ተፋጠዋል። እስራኤላውያኑ ከትላንት በስቲያ ቅዳሜ ረፋዱ ላይ አገራቸው ውስጥ የተፈጸመውን ጥቃት ተከትሎ እስራኤል ከሐማስ ጋር የገጠመችውን ጦርነት ለመደገፍ ነው አደባባይ የወጡት። የፍልስጤም ደጋፊ ሰልፈኞች በበኩላቸው ለጋዛ ያላቸውን ድጋፍና የፍልስጤም ራስን የመከላከል መብት ያሉትን ለመግለጽ መሆኑን ይናገራሉ። እስራኤላውያኑ ሰልፈኞች ታዲያ አሸባሪዎችን ይደግፋሉ ሲሉ ወንጅለዋቸዋል። እናም ውጥረቱ እየናረ መጣ። ልክ እንደነሱ ናቸው፣ ልክ እንደነሱ ሲሉ ጥቃቱን ካደረሱት አይለዩም ብለዋቸዋል። የአካባቢው ፖሊሶች አድማ በታኝ ጥይቶችንና አስለቃሽ ጭስ በመተኮስ ግብ ግብ ውስጥ ገብተው የነበሩትን ወገኖች እንዲበተኑ በማድረጋቸው ሁለቱም ወገኖች ከመንገዱ ማዶ ለማዶ ሆነው በየፊናቸው የያዙትን ሰልፍ ለመቀጠል ተገደዋል። በሁሉም ስፍራ ፍልስጤም ነጻ መውጣቷ አይቀሬ ነው የሚል መፈክር ያሰማሉ ፍልስጤማውያኑ። እስራኤላውያኑ ሰልፈኞች በበኩላቸው አቲግቫ የተሰኘውን የአገራቸውን የሕዝብ መዝሙር መዘመር ቀጥለዋል። በተጨማሪም ፍልስጤማውያኑ ሁሉም ፍልስጤማውያን እስረኞች እንዲለቀቁ የሚጠይቁ መፈክሮችን እያሳዩና ዩናይትድ ስቴትስ ለእስራኤል የምትሰጠውን ወታደራዊ እርዳታ በመቃወም ድምጻቸውን አሰምተዋል። እስራኤልን ለመደገፍ የወጡት ደግሞ የአገራቸውንና የዩናይትድ ስቴትስን ባንዲራዎች እያውለበለቡ ሐማስ ባደረሰው ጥቃት ሰለባ የሆኑ ዜጎችን ምስሎች የያዙ ፖስተሮችን አሳይተዋል። አንዳንዶቹም ሆን ብለው ቤተሰቦችን በሙሉ የገደሉና አግተው የሚወሰዱትን በአደባባይ የሚደግፉ ሰዎች እዚህ ዩናይትድ ስቴትስ ውስጥ ማየታችን በእጅጉ አስደንግጦናል ይላሉ።
እኛን ማጥፋት ነው ፍላጎታቸው። ሞታችንን ነው የሚሹት። ሰላም አይፈልጉም፣ ጨርሶ አይፈልጉም። ይህንን ጥቃት ለማድረስ ከበርካታ ወራት አንስተው ሲያውጠነጥኑ ቆይተዋል። ይህንን ጊዜ ሲጠባበቁ ነበር። ከ800 በላይ ሰዎች ተገድለዋል። 200 ሰዎች ታግተው ተወስደዋል። ከነኚህም ውስጥ አረጋውያን፣ ህጻናትና ሴቶችም አሉባቸው።
ኦፌክ ባሻሪ እስራኤልን ለመደገፍ በሚካሄዱት በእነኚህ ህዝባዊ ትዕይንቶች በመሳተፍ በአደጋው ክፉኛ የተረበሸው ማህበረሰባቸውን እንዳይናጋ ለማድረግ ይረዳል ብለው እንደሚያምኑም ገልጠዋል።
ከፍተኛ የሀዘን ስሜት አድሮብኛል። ከቤተሰቤና ከጓደኞቼ ርቄ ካለሁበት ከዚህ ሆኜ ማድረግ የምችለው ይህን ብቻ ሆኖ ይሰማኛል። በሐማስ የተያዙ ቤተሰቦች አሉ። በሰራዊት ውስጥ ያሉ ጓደኞቻችን በሙሉ አሁን ደህና ናቸው፣ በመዝመት ላይ ናቸው። እናም እጅግ የተቃወሰ ሁኔታ ነው ያለው። እየሆነ ያለው ነገር በሙሉ በእጅጉ የተቃወሰ ነው።
1948ን ማየት እንሻለን ያሉ ነው የዘመሩት። ከመንገዱ ከወዳኛው ማዶ ያሉት ፍልስጤማውያን ከነኚህ የፍልስጤም ድጋፍ ይሰልፈኞች መካከል አንዱ አሚን ኦዲህ በበኩላቸው በጥብጡ የጀመረው በቅዳሜው ጥቃት አይደለም ባይናቸው።
እዚህ መጣነው በጋዛ ሰርጥ ላሉ ወገኖቻችን ድጋፋችንን ለማሳየት ነው። ያለፉት 17 ዓመታት በብርቱ ከበባ ውስጥ ነው የኖሩት። ማንም በየትኛውም በኩል ያሉ ሰላማዊ ሰዎች ሲጠቁ ማየት አይፈልግም። ስለሆነም ለህዝቡ መግለጽ የምንፈልገው ህዝባችንን ሲያግቱ መቆየታቸውን ነው። 7000 ፍልስጤማውያን ናቸው በእስራኤል እስር ቤቶች ውስጥ ታስረው የሚገኙት። በመሆኑም ይሄ ትናንት እንደጀመረ ነገር ማየት አንችልም። 1948 ነው የጀመረው። ባለፈው ቅዳሜና እሁድ ሳይሆን ከ75 ዓመታት በፊት ነው የጀመረው።
ከሁለት ሰዓታት በኋላም ሁለቱም ሰልፎች በሰላም ተበትነዋል።
ከእስራኤልና ጋዛ ዘገባዎች ወጣ ብለን ወደ ሀገር ውስጥ ወሬዎች ስንመለስ ዘላቂ ሰላምን ለማረጋገጥ መስራት የዚህ አመት የመንግስት ዋና ተግባር ነው ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። ፕሬዝዳንቷ ዛሬ መስከረም 28 በተካሄደው በ6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 3ኛ አመት የስራ ዘመን መክፈቻ ስነ ስርዓት ላይ የፌዴራል መንግስቱን አመታዊ እቅድ በንባብ አቅርበዋል። በዚህ ወቅት አብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል ሲሉ የሀገሪቱን ወቅታዊ ችግር አሳሳቢነት ያነሱት ፕሬዝዳንቷ ለግጭቶች የሰላም አማራጮችን መጠቀም እንደሚያስፈልግ ተናግረዋል። መንግስት ከማንኛውም ወገን ጋር ለመነጋገር ዝግጁ እንደሆነም ጠቁመዋል። ኬኔዲ አባተን የተከታተለው።
ፕሬዝዳንት ሳህለወርቅ ዘውዴ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ባደረጉት ንግግር ኢትዮጵያውያን በታሪክ በርካታ ችግሮችን በጋራ በመጋፈጥ ህልውናችንን አስጠብቀናል፣ ለሌሎችም ተምሳሌት የሚሆን ታሪክ ሰርተናል ካሉ በኋላ ሆኖም ግን ክፍፍልና ጦርነት የሀገሪቱ ፈተና ሆነው መቀጠላቸውን ተናግረዋል።
ሁላችንንም ሊያግባባ የሚችል ሀገራዊ ትምህርት መፍጠር አቅቶናል። ሁላችንንም ሊያሰባስብ የሚችል ትርክት መገንባት ተስኖናል። አብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል። እርስ በርስ ተከፋፍለን ልዩነቶችንም ማቻቻል አቅቶን ወደ እርስ በርስ ግጭትና ጦርነት በመግባት እንደ ሀገር የማይተካ ዋጋ ከፍለናል። አሁንም እየከፈል እንገኛለን።
ዘላቂ ሀገራዊ ሰላምን ማረጋገጥ የተያዘው አመት የመንግስት ዋና ትኩረት መሆኑንም የገለጹት ፕሬዝዳንቷ መንግስት ከማንኛውም ወገን ጋር ለመነጋገር ዝግጁ እንደሆነም ጠቁመዋል።
የህገ በላይነትን ማረጋገጥና የሰላም መንገዶችን አሟጦ መጠቀም እንዲሁም ዘላቂ ሀገራዊ ሰላምን ለማረጋገጥ መስራት የዚህ አመት የመንግስት ዋና ተግባር ይሆናል። የህገ በላይነት ሲባል ህገ መንግስቱና ህገ መንግስታዊ ስርዓቱን በማስጠበቅ ዜጎችን የሰላምና ደህንነት በማረጋገጥ ኃይልን በመጠቀም ብቸኛ ባለቤት የመንግስት የህግ አስከባሪ ተቋማት ብቻ መሆናቸውን ማረጋገጥም። የሰላም በር ሁልጊዜም ክፍት ነው። በተናጠልም ይሁን በጋራ በሰላማዊ መንገድ ከማንኛውም ወገን ጋር ለመነጋገር መንግስት ሁልጊዜም ዝግጁ ነው።
በሌላ በኩል መንግስት ለሰላም ንግግር ዝግጁ መሆኑን በተደጋጋሚ ቢያሳውቅም ተግባራዊ እርምጃ ከመውሰድ አንጻር ግን ውስንነቶች እንዳሉበት በመግለጽ የሚተቹ አካላት አሉ። በርካታ ውድመት ያስከተለው የሰሜን ኢትዮጵያው ጦርነት በንግግር መፈታቱን፣ ለግጭቶች ዘላቂ መፍትሄ የሚያመጣው ንግግር ስለመሆኑ በማሳያነት ያነሱት ፕሬዝዳንት ሳህለወርቅ በበኩላቸው አሁንም ላሉት ግጭቶች የሰላም አማራጭ እንዲተገበር አሳስበዋል። ለሀገሪቱ የቆዩና ውስብስብ ችግሮች እልባት ከመምጣት አንጻር በሀገሪቱ የምክክር ኮሚሽን ላይ ያላቸውን እምነትም አብራርተዋል።
በየትኛውም አካባቢ የሚፈጠሩ አለመረጋጋቶችና ግጭቶችን በማቆም የሰላም አማራጮችን ከመጠቀም ውጪ የተሻለ አማራጭ እንደሌለን መገንዘብ ይኖርብናል። ያደሩና ለዘመናት የነበሩ የሐሳብ ልዩነቶችን ለማስታረቅና ለማቀራረብ ብሎም ወደ ተሻለ መግባባት እንዲወስደን ሀገራዊ የምክክር ኮሚሽን አቋቁመናል። ምክክሩ ያጠፋናቸውን ለማረም፣ ያልተግባባነውን ለማግባባት፣ የተሰበረውን ለመጠገን፣ የተጣመመውን ለማቃናት፣ የተራራቀውን ለማቀራረብ፣ ዳርና ዳር ያለውን ወደ መሀል ለማምጣትና ለሁላችንም የምትሆን ሀገር ለመገንባት ሁላችንም ተግባብተንና ተማምነን መሰረት የምንጥልበት ታሪካዊ አጋጣሚ ነው።
ሀገራዊ የምክክር ኮሚሽኑ የዝግጅት ምዕራፉን አጠናቆ በዚህ ዓመት ወደ ምክክር ምዕራፍ እንደሚሸጋገርም ገልጸዋል። በሀገራዊ ምክክር ኮሚሽኑ ላይ ተስፋ የጣሉ በርካታ አካላት እንዳሉ ሁሉ የገለልተኝነት ጥያቄዎችን በማንሳት በኮሚሽኑ ውጤታማነት ላይ ጥርጣሬ እንዳላቸው የሚገልጹም አሉ። ይሁን እንጂ ስራቸውን በገለልተኝነት እንደሚያከናውኑ የኮሚሽኑ አባላት በተደጋጋሚ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ደግሞ በአማራ ክልል በሰሜን ወሎ ዞን ቆቦ ወረዳ ባለፈው ማክሰኞ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በድጋሚ ባገረሸው ግጭት የሰዎች ህይወት እንዳለፈ ተገለጸ። የአካባቢው የአይን እማኞች ለአሜሪካ ድምጽ እንደገለጹት ግጭቱን ተከትሎ ከትላንት በስቲያ ቅዳሜ ጀምሮ የንግድ ቤቶችና የመንግስት መስሪያ ቤቶች እስከ ዛሬ ሰኞ ድረስ እንደተዘጉ ናቸው። በሌላ በኩል በክልሉ በምዕራብና ምስራቅ ጎጃም ዞኖች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጠው የነበሩ የስልክ አገልግሎቶች ካለፈው ቅዳሜ እኩለ ሌሊት ጀምሮ እንደተከፈቱ የአካባቢው ነዋሪዎች ተናግረዋል። የስልክ አገልግሎቱ ለሶስት ሳምንት ተቋርጦ እንደቆየ የገለጹት ነዋሪዎቹ በከተሞቹ የባለ ሶስት እግር ባጃጅ ውጪ የታክሲም ሆነ የሀገር አቋራጭ የትራንስፖርት አገልግሎት እንዳልተጀመረ ገልጸዋል። ዛሬ ሰኞ በተካሄደው ስድስተኛው የሁለቱ ምክር ቤቶች የሶስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ንግግር ያደረጉት ፕሬዝዳንት ሳህለወርቅ ዘውዴ በአማራ ክልል ያለውን ግጭት በቀጥታ ባይጠቅሱም ልዩነቶችን በሰላም መፍታት እንደሚገባ አስረድተዋል። አስቴር ምስጋናው ዝርዝር አላት።
በሰሜን ወሎ ዞን በቆቦ ከተማና በዙሪያው ካለፈው ሳምንት አርብ ለሊት ጀምሮ እስከ ቅዳሜ ረፋዱ የዘለቀ የተኩስ ልውውጥ በመከላከያ ኃይልና በፋኖ ታጣቂዎች መካከል እንደተደረገ ለደህንነት ሲባል ስም ያይጠቀስ ያሉ የከተማው ነዋሪ ለአሜሪካ ድምጽ ገልጸዋል።
አርብ ለሊት እስከ ቅዳሜ ረፋዱ 5 ሰዓት ድረስ ባለው ጊዜ ከባድ መሳሪያውም ምንም ተተኳሹ ከተማውን ጩኸት በጩኸት አርጎት ነው ያደረው ማለት ይቻላል። ከፍተኛ ተኩስ ነበረ። ህብረተሰቡ የተለመደው ጭንቀት ውስጥ ነው ያደረው። ከዛ በኋላ ቅዳሜ ሙሉ ቀን ማለት ይቻላል ከተማው ውስጥ ያለው ሁኔታ በቃ ተስፋ መቁረጥ እንደተለመደው ነው። በቃ ተሽከርካሪዎች ቁመዋል፣ ተቋማቱ ተዘግተዋል። ቢሮዎች ቀድሞም ተዘግተው የቆዩ ቢሆንም አልፎ አልፎ የተከፈቱ አንዳንድ ቢሮዎችም ዝግ ነው። ህብረተሰቡ ከፍተኛ ጭንቀት ውስጥ ነው የከረሙ። ችግሩን የሚያባባሰው ነገር ስልክ በመጥፋት ሌላ ሰፈር ያሉ ቤተሰቦች፣ ጓደኛሞች መገናኘት ስላልቻሉ ጭንቀቱን ከፍተኛ አድርጎት ነው የነበረው። ከነጋም በኋላ ሰውም ከቦታ ቦታ መንቀሳቀስ አልቻለም። ፋኖ ተዋጊዎችም በግልጽ ከተማ ውስጥ ገብተው ነበረ።
በተኩስ ልውውጡ ከተዋጊዎቹ ወገን የደረሰውን ጉዳት ማወቅ ባይቻልም ህይወታቸው ያለፈ የከተማዋ ነዋሪዎች እንዳሉ አስተያየት ሰጪው ጠቁመዋል። አስተያየት ሰጪው የጠቀሱትን የሟቾች ቁጥር ከአካባቢው መንግስታዊ መዋቅር ለማጣራት ብንሞክርም የአካባቢው መዋቅር በስራ ላይ ባለመሆኑ ሳይሳካልን ቀርቷል። ሌላው የከተማዋ ነዋሪም ጉዳት የደረሰባቸው ሰላማዊ ሰዎች ወደ መንግስት የህክምና ጣቢያዎች ሄደው ለመታከም ፍርሃት እንዳደረባቸው አስታውቋል።
ትንሽ ሪስክ የቀነሰው ሌሊት ላይ ስለነበረ ተወሰነ ጉዳት ቀንሷን። ያው እንግዲህ ያለው ሌላው መሸበሩ ምናምን እንደሆነ እንጂ ሆስፒታል እንጃ ጤና ጣቢያ ሄደን ነበረ። የቁስለኞች ሞተ ምናምን አይተናል። ከዛ ውጭ ሌላ የለም። ሲቪሊያን ወደ መንግስት ተቋም ያስማ ይፈራል። ያው ፍራቸውም ሁሉም ነገር ስለሚኖር ምክንያቱም ያው በየሌላውም በምኑም ስለሚያወሩ ቆስለስ ሲያገኙ ዴታ ያው ፋኖ እያሉ የግለሰብ ክሊኒክ ላይ ነው የሚታከመው የተመታ ወይም ከቻለ ወደ አላማጣ ይዞ ነው የሚሄደው።
ይበንዲ እንዳለ ከምስራቃዊው የአማራ ክልል ወደ አዲስ አበባ እንዳይገቡ በኦሮሚያ ክልል የጸጥታ ኃይሎች ተከለከልን ያሉ መንገደኞችን ቅሬታ መዘገባችን ይታወሳል። ከትላንት ጀምሮ ደግሞ ተሳፋሪዎቹ ያለምንም ችግር ወደ አዲስ አበባ እየገቡ እንደሆነ ከተሽከርካሪ ማህበራት ለማወቅ ችለናል። በአማራ ክልል ያለውን ግጭትና አለመረጋጋት በቀጥታ ያልጠቀሱት ፕሬዝዳንት ሳህለወርቅ ዘውዴ ልዩነቶችን በሰላም መፍታት እንደሚገባ አስረድተዋል። ፕሬዝዳንቷ በስድስተኛው የሁለቱ ምክር ቤቶች ሶስተኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ላይ ባደረጉት ንግግር ማንኛውንም አይነት ልዩነት በመነጋገር መፍታት ስለሚያስፈልግ መንግስት ያለ ቅድመ ሁኔታ ለመወያየት ጥሪ ማቅረቡን አውስተዋል። በሌላ በኩል በምዕራብና በምስራቅ ወጃም ዞኖች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጠው የነበሩ የስልክ አገልግሎቶች ካለፈው ሳምንት ቅዳሜ እኩለ ሌሊት ጀምሮ እንደቀጠሉ ያካባቢው ነዋሪዎች ተናግረዋል። ስማቸው ቢጠቀስ ጉዳት ሊደርስብኝ ይችላል ያሉ የደብረ ማርቆስ ከተማ ነዋሪ ከመስከረም ወር መጀመሪያ ሳምንት ጀምሮ የስልክ አገልግሎት ተቋርጦ እንደቆየ ገልጸው ከትናንት በስቲያ ቅዳሜ ሌሊት ጀምሮ አገልግሎቱ እንደተመለሰ ተናግረዋል።
የተቋረጠው መስከረም 9 ቀን ወደ 4 ሰዓት አካባቢ ተከታታይ 3 ቀን ቢያስረ ነበር ከፋኖ ጋር። በዛን ዕለት ወደ 4 ሰዓት ተኩል አካባቢ ጠፋ። በቃ ሌሊት መጣል በ18 ቀን ዘግይቷል ማለት ነው። ትራንስፖርትም ያው የተቋረጠ ነው። እንቅስቃሴ አጠቃላይ የለም። ባጃጆች የተወሰኑ ይንቀሳቀሳሉ እንጂ በተረፈ ሱቁም በከፊል አይሰራም። ባንክም ግማሽ ቀን ይሰራል። አንዳንዴም ወደ አሁኑ ይዘጉታል። ምክንያቱም ያለው ሁኔታ እንኳ ኢንፎርሜሽን ለመቀያየር የአገር ስልክ ያስፈልጋል። ሰው ሞቶም ቀበሩ ለማለት እኮ በፍጹም አልተቻለም እና በስልክ ላይ ያለው ተጽዕኖ በጣም ከባድ ነው። ብዙ ሰውም ያስቆጣ ጉዳይ ነው። እንቅስቃሴዎች በዚህ ላይ ስለሌሉ ገደብ በየቤቱ ውስጥ ስለሆነ የኮሚኒኬሽን ግልጋሎት በመቋረጡ በጣም ሰው ሁሉ አዝኗል እና ከባድ ነበር።
ለደህንነታቸው ስለሚሰጉ ስማች እንዳይጠቀስ የጠየቁን የደብረ ማርቆስ ከተማ ነዋሪም ተመሳሳይ ሀሳብ ሰንዝረዋል።
ጉዳት ነው የሚባል አይደለም፣ በጣም ከፍተኛ ነው። ምክንያቱም በአካለ ስልክ ምንም አይነት እንቅስቃሴ ማድረግም መንቀሳቀስም አይቻልም። ወቅቱም ጦርነት ስለሆነ ቤተሰብ መጠየቅ ምን ማለት በጣም አስቸጋሪ ነበር። ያው ሌሊት 6 ሰዓት አካባቢ ጀምሮ ለቀቁት። ቢያንስ በዚህ በመገናኘቱ በጣም ደስተኛ ነው አሁን ማህበረሰባችን።
የሴት አካባቢ እርስዎ ደውለዋል?
ደምጫ ደውያለሁ፣ ደብረ ኤልያስ ከተማው። ስልክ በመዘጋቱ ብቻ ሳይሆን ያው ምንም አይነት እንቅስቃሴ የለም ማለት ይቻላል። ምክንያቱም ትራንስፖርት የለም፣ ገበያ መገበያየት የለም። ሁሉም ነገር ዝግ ነው። የጸጥታ ኃይሎች ብቻ ነው የሚንቀሳቀሱት በብዛት።
ከሶስት ሳምንት በፊት የቤተሰቦቹን ደህንነት በስልክ ደውሎ ለመጠየቅ መቸገሩን ለአሜሪካ ድምፅ አስተያየቱን ሰጥቶ የነበረው የባህር ዳር ከተማ ነዋሪው አቶ ሰለሞን ታሪኩ የስልክ አገልግሎቱ በመጀመሩ ትናንት እሁድ በምዕራብና ምስራቅ ጎጃም ዞኖች የሚገኙ ዘመዶቹን ደውሎ ማነጋገሩን ገልጾልናል።
ሰላም ማርቆስ ጅጋ ደውዬ ዞኑን በኩል ኔትወርክ ተስተካክሏል፣ ማስተቦቻችንንም አግኝተናል። ሙሉ ከባህር ዳሮች ተዘግቶ ነበር።
ሌላው ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ የደንበጫ ከተማ ነዋሪም ስልኩ በመቋረጡ ምክንያት በከተማው በሸቀጦች ላይ ከፍተኛ የሆነ የዋጋ ጭማሪ እንደተከሰተ አመልክቷል።
አሁን የዋጋ ጭማሪም አንዳንድ ነገር ይህን ነገሮች ይጨምራሉ። ምክንያቱም ምንም እንኳን እንትን የለም አሁን እስካሁን በማቆኒ ከቡሬ እስከ ደብረ ማርቆስ ባለው ክፍት እንደሆነ ተደዋው እያሉ የእኛ ተዘግቶ የነበረ ከቲሊሊ እስከ ማርቆስ ድረስ ነው፣ እሱ ተከፍቷል።
ሰሞኑን በወቅታዊ ሁኔታ ዙሪያ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ካለፈው ሐምሌ ወር 2015 ዓ.ም መጨረሻ ጀምሮ በተፈጠረው የጸጥታ መደፍረስ ክልሉ በአስቸጋሪ ሁኔታ ውስጥ መቀጠሉን ገልጸዋል። የክልሉ መንግስት በችግሮች ላይ ጥልቅ ግምገማ ማድረጉንና ይህንንም ተከትሎ የፖለቲካ አመራሩና የጸጥታ ኃይሉ ከቀበሌ እስከ ክልል ድረስ በአዲስ መልክ ማዋቀሩን ፕሬዝዳንቱ አቶ አረጋ ከበደ እንደገለጹ በአማራ ክልል መንግስት የሚደገፈው የበኩር ጋዜጣ ድረገጽ አስነብቧል። ለአሜሪካ ድምጽ አስቴር ምስጋናው።
አሜሪካ ድምጽ የሚተላለፉት ዝግጅቶቻችን እንደቀጠሉ ናቸው። ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ።
ሐማስ በእስራኤል ያደረሰውን ድንገተኛና መጠነ ሰፊ ጥቃት ለመመከት የእስራኤል ጦር በጋዛ ዙሪያ በ10 ሺዎች የሚቆጠሩ ወታደሮችን ማሰማራቱን ያስታወቀ ሲሆን 2.3 ሚሊዮን ፍልስጤማውያን በሚኖርባት ጠባብ ሰርጥ እስራኤል ከፍተኛ መጠን ያለው ጥቃት ልታደርስ ትችላለች የሚለው ስጋትም እያየለ መጥቷል። ይህ በእስራኤልና በጋዛ መካከል የተከፈተው ጦርነት በዓለም የጸጥታ ሁኔታ ላይ በተለይ ደግሞ በኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል ስንል በሞርጋን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያን አነጋግረናቸዋል። ፕሮፌሰር ጌታቸው በጣም ነው ማመሰግነው። እንግዲህ ሐማስ ቀዳሚ ለት በእስራኤል ላይ ድንገተኛና ያልተጠበቀ እንዲሁም ደግሞ ባለፉት 50 አመታት ውስጥ ታይቶ የማያውቅ ከፍተኛ ጥቃት ማድረሱ ነው የተገለጸውና ይሄ እንዴት ሊሆን ቻለ? ይሄን አይነት ከፍተኛ ጥቃት በአሁኑ ሰዓት የፈጸሙበት ምክንያት ምንድነው?
ይሄ ጥቃት የተፈጸመው ከፍልስጤሞች ውጣ ብሎ ሐማስ በሚባለው አክራሪ ኃይል ነው። ይህ ሐማስ በጎረቤት ሀገራትም እንደ ግብጽም ሆነ በእስራኤልም በአሜሪካ በአውሮፓን ህብረት በእነዚህ ሁሉ አሸባሪ ተብሎ የተሰየመ ኃይል ነው። ግንኙነቱም ደግሞ እንደዚሁ አሸባሪ ከሚባለው ህዝቡላ ከሚባለው ደቡብ ዮርዳኖስ ውስጥ ከሚንቀሳቀስ ኃይል ጋር ነው። እነኚህ ሁሉ አንድ የሚያደርጋቸው እስራኤል እዛ ቦታ መፈጠር የለባትም፣ መኖር የለባትም። በአንጻሩ ደግሞ በጣም መጥፎ የሚያደርገው በእስራኤልም በኩል ደግሞ እንደዚሁ አክራሪ የሆኑ ሃይማኖተኞች አሉ። እነሱም ደግሞ እንደዚሁ እዚህ አካባቢ ፍልስጤሞች መኖር የለባቸውም፣ እንዲያውም መነሳት አለባቸው፣ ተነስተው ወዴት እንደሚሄዱ አላውቅም፣ መነሳት አለባቸው የሚሉ በሁለቱም በኩል ጠርዝ የረገጡ አመለካከቶች አሉ።
ፍልስጤም እንደ ሀገር ሉዓላዊነቷ ተጠብቆ ሀገር የሆነች መመስረት አለመቻሏ ለእንደዚህ አይነት ጥንፍ ለረገጡ ታጣቂዎች እና ጥቃቶች አስተዋጽኦ አድርጓል ይላሉ።
አሁን ምክንያቱም ብዙ ሁሉም ነገር እኮ በጦርነት አይፈታም፣ በዲፕሎማሲ ነው የሚፈታው በመጨረሻ ላይ። እና ይህንን ዲፕሎማሲ ደግሞ የሚያራምደው የአሁኑ መንግስት፣ የነተኛሁ መንግስት የተከበበውና የተያዘው ጽንፍ በረገጡ አክራሪ ሃይማኖተኞች ጋር ነው። እንደዚሁም ደግሞ ምናልባት ክፍተት የፈጠረውም በአሁኑ ሁኔታ እናነሳለን ወደፊት፣ ብዙዎቹ የሞሳድ አካላት የነበሩ ተዋጊዎች የነበሩ አውሮፕላን አብራሪዎች የነበሩ ሁሉ ይህንን መንግስት የነተኛው መንግስት በመቃወም ከስራቸው ሁሉ ገለል ያሉ አሉ። ምናልባት ሞሳድ የሚባለው በዓለም የታወቀው ኃያሉ የስለላ መረብ ይህንን እንዴት እንዳላስተዋለው እና እንዳልደረሰበት በየሀገሩ ሄዶ ብዙ ነገር ጉድ የሚያወጣ የሚያይ አካል እንዴት አድርጎ ይሄንን እንደሳተው፣ ምናልባት እነዚህ አሁን ሁኔታ በአክራሪዎች መንግስቱ መያዙ የተንያሁ መንግስት በአክራሪዎች መያዙን ያንን የሚቃወሙ ዴሞክራት የሆኑ አማካይ የሆኑ ሴንትሪስት የሆኑ ኃይሎች ትንሽ ገሸሽ ብለው አንዳንዶቹም ደግሞ እንዲያውም ከእስራኤል መውጣት እንደጀመሩ ይቺ አገር ወደ ባሰበት ወደ አክራሪነት እየሄደች ነው ያሉ እየሰጉ ምናልባት ያ ሁሉ አይናቸውን ቅልለዋቸው ይሆናል። የዚህ የስለላው አካሉ
በቀጠናው ላይም ትልቅ ተጽዕኖ እንደሚኖረው እየተሰጋ ያለ ጦርነት ነው እና ምናልባት ይሄ ደግሞ ከደህንነትም ከምጣኔ ሀብትም እንዲሁም ከዲፕሎማሲ አንጻር በኢትዮጵያ እና በአካባቢው ላይ በተለይ የሚያሳድረው ተጽዕኖ ይኖራል።
በጣም አንደኛ በእስራኤል ውስጥ ሁሉ ራሱ መጀመሪያ ራሳቸው መመርመር ይጀምራሉ እስራኤሎች። ምክንያቱም ያን ያህል የተወራለት ስለላ አካል እንዴት ይህን እንዳመለጠ መፈተሽ አለባቸው። የአካባቢውም የስለላ አካላት የሳውዲ ሆነ የግብጽ ሆነ የሌሎችም ሁሉ እነዚህ ሁሉ ራሳቸው መመርመር አለባቸው። በዛ ላይም ደግሞ በዲፕሎማሲው በኩል ደግሞ ዲፕሎማቶቹ ምን ተፈጠረ፣ እንዴት እንደዚህ መጠነ ሰፊ የሆነ ጥቃት የተቀነባበረ በመንግስት ደረጃ ሳይሆን በአሸባሪ ደረጃ እንዴት ተፈጸመ ብለው መመርመርና መፈተሽ ብዙ የቤት ስራ ተሰጥቷቸዋል። በኢኮኖሚ በኩል ደግሞ ለምሳሌ አሁን ወደ እስራኤል የሚበሩ አውሮፕላኖች ብዙዎቹ አቁመዋል በጸጥታ ምክንያት። የሰው ከቦታ ቦታ መሄድ የንግድ ተቋማት ሁሉ ይሰናከላሉ። አለፍ ብሎ ደግሞ እንዲያውም የዓለምንም ሁኔታ ሁሉ እንትን የሃይ አሰላለፍ ሁሉ ጥያቄ ውስጥ የሚያስገባ ነው። ለምሳሌ ሳውዲ
ዓለም የሃይ አሰላለፍ ከመሄዳችን በፊት አሁንም ኢትዮጵያና ከዛ አካባቢ ካለው ተጽዕኖ ጋር ያለውን ለመጠረስ በቤተ እስራኤል ኢትዮጵያ በሌሎችም ታሪካዊ ዳራዎች ምክንያት ኢትዮጵያና እስራኤል የጠበቀ ግንኙነት አላቸው። በሌላ በኩል ደግሞ ከአረብ ዓለም ጋር እንዲሁም ከሳውዲ አረቢያ ከአረብ ኤምሬትሶች ጋር ኢትዮጵያ አሁንም ወዳጅነት አላትና ይሄ ግጭት ወይም ይሄ ጦርነት ኢትዮጵያ ከእስራኤልና ከአካባቢው ጋር ካሏት ግንኙነቶች ቦታ ተጽዕኖ ያሳድራል ብለው ያስባሉ?
በጣም ያሳድራል። አንደኛ እስራኤልና ኢትዮጵያ ግንኙነታቸው አሁን የተጀመረ በአሁኑ መንግስት የተጀመረ ሳይሆን የዛሬ 75 ዓመት የተጀመረ ነው። በዛ ላይ ደግሞ የኢትዮጵያ አካል የሆኑ ቤተ እስራኤሎች እዛ ሄደው ታሪካዊ አገራቸው ወደዛ ተመልሰዋል። በሌላ በኩል ደግሞ የዚህ ጠቅላይ ሚኒስትር አብይ ሁኔታ ከብዙ አረቦች ጋር የሚያደርገው ግንኙነት ኢትዮጵያ የሚያዋጣት መሃል መሃሉን መያዝና በመጨረሻ ከእውነት ጋር መቆም ነው። ግን ለኢትዮጵያ እንደ አገር የሚጠቅማት መሃሉን ይዛ ግን ለዲሞክራሲ ለሰብአዊ መብት መታገል እንዳለባት እውል መሆኑን መታወቅ አለበት።
እንቅድም ወደ አነሱት ሐሳብ ለነሳ በተለይ የዓለም አሰላለፍ እንግዲህ ጫፍና ጫፍ እየረገጠ ሄዷል። አሁን ባለው ጦርነት ምዕራባውያን የያዙ ተቋም አለ፣ ሌሎች አረብ ሀገሮች ለምሳሌ ኢራን የያዘችው አቋም አለና በጣም ከፍተኛ ቁጣም አለና ወዴት የሚያመራ ይመስላል ይሄ ሁኔታ? በተለይ አሁን የእስራኤል ጠቅላይ ሚኒስትር ጋዛ እንዲከበብ ለጋዛ የሚሄድ ማንኛውም ምግብም መብራትም የመሳሰሉት እንዲቋረጥ የሚል ንግግር ተናግሯልና ይሄ ወዴት የሚያመራ ግጭት ነው የሚሆነው?
ይህ ጦርነት በአንድ የሚያበቃ አይደለም። እስራኤልም ደግሞ ቁጭ ብላ አታይም። ብዙ የምትቃጣው ነገር አለ። ኢራን ላይ የኢራንን የአቶሚክ ኃይል ለማጥፋት ብዙ ጊዜ ሙከራ አድርጋለች። አሁን ዳራው እየሰፋ ሄዶ እንዲያውም አንድ ቀን እስራኤል አጸፋ የአውሮፕላንና የልዩ ልዩ ጦር መሳሪያ ኢራን ላይ ልታዘንብ ትችላለች ብዬ አስባለሁ። በዚያ እንግዲህ የአገሩ አሰላለፍ ሁሉ የተቀያየረ እንደገና ሊበወዝ ይችላል እና ይህ በቀላሉ የሚያልቅ ጦርነት አይደለም። ብዙ ሰው የሚያልቅበት ነው እና የዓለምን ፖለቲካ ሁሉ እንደገና እንደ ኦክቶበር እንደተባለው የሚያናጋ መስሎ ይታየኛል።
የዲፕሎማሲ ወይም የድርድር ተስፋ አለ?
ይኖራል። አገሮች ይጣላሉ እኮ ግን በስሩ ደግሞ ይወያያሉ። ለምሳሌ ቁስለኛ እንዴት እንደሚለዋወጡ፣ ምርኮኛ እንዴት እንደሚለዋወጡ በሶስተኛው አካል በሶስተኛው አገር መንገድ እንትን ይላሉና የዓለም ግፊት ተደርጎ እግ መያዙ ቀርቶ ወደ መሃል መጥቶ ምክንያቱም ሁሉ መሃል ሁሉን ወደዱም አልወደዱም ሁሉን የሚያሳትፍ ይሆናል። ሁሉም እንደፈለገው ጠርዝ ያዘው 100% ሊያገኝ አይችልም። የትም አገር የለም እሰጥ አገባ አለ እና ወደ መሃል መጥቶ ይሄ ነገር በዲፕሎማሲ ሊፈታ ይችላል ብዬ ተስፋ አደርጋለሁ። ምክንያቱም ፖለቲካ ዋናው ችግርን መፍታት ነው ዋናው ቁማሩና ችግር የማይፈታበት ሁኔታ የለም። የትኛው ችግር ይፈታል? ከዚህ ባሰ ችግር ተፈቷል። ሁለተኛው ዓለም ጦርነት ጊዜ ተፈቷል። በአንደኛው ዓለም ጦርነት ጊዜ ተፈቷል እና አሁንም ይህ ይፈታል ግን መንገዱ ረጅምና ቀመዝማዛ ሊሆን ይችላል።
በጣም ነው የማመሰግነው ፕሮፌሰር።
እኔም አመሰግናለሁ። እግዚአብሔር ይስጣችሁ። ሰላም ለሀገራችን፣ ሰላም ለአካባቢው ሁሉ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
በዝግጅቶቻችን ላይ ያላችሁን አስተያየቶች ወይም ቢካተቱ የምትሏቸውን ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ የሚለውን ማስተዋቂያ ነው ተከታትለን የተመለስነው። በዚሁ ዝግጅቶቻችንን እናጠናቀቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ @voamharik ወይም በትዊተር @voamharik በማለት ማድረስ አትርሱ። በነገ ሁለት በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና ደሩ።